ሄኖክ ስዩም ተጓዡ ጋዜጠኛ በሚል የቅጽል ስሙ ይታወቃል። ከጥቂቱ በስተቀር የኢትዮጵያን የተለያዩ ጉራንጉሮች ቃኝቷል። ከህፃንነቱ ጀምሮ ያለውን በኋላም በጋዜጠኝነት ህይወቱ ያየለበትን የጉዞና ጉብኝት ፍቅሩን በመጠቀም ዛሬ ብዙሃን ስለ ኢትዮጵያና ኢትዮጵያውያን እንዲያውቁ የሚረዱ አውታሮችን ለመክፈት በቅቷል። የኔና ሄኖክ አጭር ቆይታ የሚጀምረው ከቅርብ ጊዜ እንቅስቃሴዎቹ ነው።
ሙሉ ሰዓት የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን ተፈጥሮ ማስተዋወቅ የሚችል ራሱን የቻለ አንድ የሚዲያ ተቋም አላቋቁም ብዬ ሀገር የሚዲያ ኮሚኒኬሽን 2000 ዓ.ም ከሚሊኒየሙ በኋላ አሁን ሆነ። ከዚያን ጊዜ ጀምሮ እስካሁን ድረስ በየሶስት ወሩ ቱባ የሚባል መደበኛ በአማርኛ ቋንቋ እየተዘጋጀ የሚታተም የቱሪዝም እና ባህል መጽሔት አሳትማለሁ። ይህ አለማቋረጥ እንግዲህ ባለፉት 10 ዓመታት በኢትዮጵያ ውስጥ ሲታተም የቆየ መጽሔት ነው። ከዛ በተለያየ የመገናኛ ቴክኖሎጂዎች የጉዞ ዘገባዎችን እና የባህልና የታሪክ ርዕሰ ጉዳዮችን እየጻፍኩም እየተረኩም ማስተዋወቅ ስራዎችን እየሰራሁ ነው የሚገኘው። የዛሬ 5-6 ዓመት አካባቢ ይመስለኛል ድሬቴ በመደበኛነት የጉዞ ማስታወሻዎችን መጻፍ ጀመርኩ። ለመጀመሪያ ጊዜ ከእነሱ ጋር ተሰራ የጻፍኩት የጥምቀት በዓል ርዕሰ ጉዳዮችን ይመስለኛል። ተከታታይ የሆኑ የጥምቀት በዓል አከባበሮች በኢትዮጵያም ገጽታ እንዳላቸው እዛ ጽሁፍ ላይ እንግዲህ ኤዲተሩ ተጓዡ ጋዜጠኛ ሄኖክ ስዩም ይህ አይነት አካባቢ ይገኛል፣ እንዲህ አይነት ነገር ያስተዋውቀናል የሚል ነገር ይዞ ወጣና ከዚህ ስም ጋር ተዋወቅኩኝ ማለት ነው በይፋ።
ሄኖክ፣ በእስካሁኑ የስራ ዘመንህ ምን ያክል የኢትዮጵያ ክፍሎችን ጎብኝተሃል?
ማለት ክልል የተለያዩ አካባቢዎችን አይቻለሁ። ምስራቃዊ ክፍል ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዛ ውጭ ኢትዮጵያ ትልቅ ሀገር ናት እንደምታቆም እንደምታምነውም አይቻታለሁ። አዎ ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገሬ አካባቢዎች እግሬ ረግጧል ማለት እችላለሁ።
ሄኖክ፣ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው?
ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት ልደሰትበት የምችልበትን ጉዳይ እስካሁን ድረስ ላስብም አልችልም። ባስብም የሚመጣ አይመስለኝም። ቢመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ አላምንም። ሁለተኛው ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ፣ ስለዚህ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ፣ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለሁ። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ውድመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ እንዲሰማኝ ጩኸቴን እጮሃለሁ እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው። እስካሁን ባለው የታሪክ ምዕራፍ ቅርስን ተጠቅሞ ቱሪዝምን አልምቶ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብሎ የሚያስቡ ወገኖቻችን ቅርሶቹን በክፉ ዓይን በማየት እንዲወድሙ፣ እንዲጠፉ፣ ከታሪክ መዝገብ እንዲጻፉ የሚያደርጉት እንቅስቃሴ አለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን ይህንን የማስተዋወቅና የተግባቦት ስራ እየሰራሁ ነው። ከዚህ ከመደበኛ መጽሔት ውጪ በተለያዩ እዚህ ሀገር ላይ በሚታተሙ መጽሔቶችም በአንድ መልኩ እንደነ ፍትህ፣ እንደነ ታዛ ባሉ መጽሔቶች ላይ ጽሁፎችን እየሰጠሁ ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ እጥራለሁ። ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለኝ፣ ጉዞ ኢትዮጵያ የሚባል። ይህን ፕሮግራም ሌላ ጉዳይ የለውም፣ አሁን ያልኳቸውን ሀሳቦች በምስልና በድምፅ አስረድቶ ወደ ሰው ዘንድ ለመድረስ እየተጠቀምኩበት ያለ አንድ መንገድ ነው።
መሰል ጉዞዎች አድካሚ ናቸው፣ የገንዘብ አቅምንም ይፈትናሉ የሚሉ ምክንያቶችን ብዙዎቹ ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥሙ ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው?
አሁንም ድረስ ከባድ ነው። ምክንያቱም ጠንከር ያለ ልምድ እዚያ ስለሌለ እንደዚህ አይነት ጉዞዎች ከየትኛውም ወገን ድጋፍ የላቸውም፣ ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ካንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው ወይም የበጀት እጥረት ነው። የበጀት እጥረት በጣም 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 ፈታኝ ነው። የፈለክበት ቦታ እንደፈለክ በፈለከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜቴን የሚገዳው ነገር ነው። ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ለምሳሌ ቢና ፍቅሮ መማሴትባቸው አንዳንድ አካባቢዎች እየተፈጠሩ መጥተዋል። አሁን ከቅርብ ጊዜ ወዲህ ያኮረፉ የተቆጡ ከመንግስት ጋር መስማማት ያልቻሉ ወይም ደግሞ መንግስት ከነሱ ጋር አልስማማ ብሎ በመካከላቸው ያለውን ክፍተት መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ሩቅ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለክበት አካባቢ ለፈለክ እንዳትሄድ አንዱ እንቅፋት ነው እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባት እና ተፈጥሮን እንደ መዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጊዜዎች ብዙ የተለመዱ አይደሉም። ስለዚህ ይህንን ጉዞ አደርጋለሁ ብለህ ስታስብ ምን ፈልገህ ነው? ለምን ዓላማ ነው የመጣኸው? ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም።
ሄኖክ፣ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍለን ትችላለህ?
ብዙ ነው። በቅርቡ ኢትዮጵያ ውስጥ በእድሜ ምክንያት ጨበራ ጨንጨባ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። በእርጅና ነው የሞተው እና ይሄ ዝሆን በጣም ኃይለኛ ነው። ሹለሬ ይባላል። ሹለሬ ማለት ቆንጣ ቋንቋ አድግቶ የሚተናኮል የሚያጠቃ ማለት ነው እና በጣም ኃይለኛ ከመሆኑ የተነሳ ዱሩን የማያስደፍር በዱሩ ላይ የበላይነቱንና ጉልበቱን ያስመሰከረ አዳኝን የሚፈራው በየዋህነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዝሆኖች መስሏቸው ሞክረውት እስከ ሞት የደረሱ የውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከ400 በላይ ከሚሆን የዞን መንጋ ጋር ተገናኘ። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዞኖች ለማየት አንድ ዞን 5 ዞን 10 ዞን ቢሆን የእሱ ብሎን የምናይ ይመስለኝ ነበር። ግን አይደለም፣ የገጠመን 400 አካባቢ ይሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራው እና ሁልጊዜም ከሱ ዞን ጊዜ ራተረፈኝ ብሎ ሰዎች ሲናገሩ ማደምጠው ዞን መካከላቸው አለ እና ከዛ በኋላ በእኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍንሃት ያንን ለማምለጥ ያደረግነው ድካም የወጣኑ ተራራ ከወጣም በኋላ ደግሞ እንደገና ዞሮ የመመለስ እድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ እንደገና የምናሳብረው እና በጣም ቀላል መንገድ እያለ ሩቅ ሆኖ ግን ራስን ማዳን የመጀመሪያ ግቡ የሆነ መንገድ የሄድንባቸውን አረሳውም። ዛሬም የጨበራ ጭንጭላ ብሔራዊ ፓርክን ሳስብ ያ አስፈሪና ኃይለኛ ዝሆን ለቀናት እዛ ጫካ ውስጥ እንደዛ እየዞርን እዛው አድረን እንደገና በሁለተኛው ቀን የወጣ ነው እና ያሳለፍን የማይረሳ ድካም ጊዜ ሁልጊዜ አብሮኝ ይኖራል። ያም ሆኖ አሁንም ድረስ የሚገው የተለየ ትርጉም የሚሰጠኝ ሳልሆን ነው።
አንድ ቀን ኢትዮጵያን ዞሮ መጎብኘት እፈልጋለሁ የሚል ሰው ቀድሞ ሊዘጋጅባቸው የሚገቡ የተወሰኑ ነገሮች ምንድን ናቸው?
ኢትዮጵያን መጎብኘታለሁ ብሎ የሚያስብ ሰው መጀመሪያ ኢትዮጵያ ውስጥ የትም አካባቢ እሱን የሚጠላው ምንም አይነት ጠላት የሆነ ማህበረሰብ እንደሌለው ይመጣል። ቀጥሎ የሚሄድበትን አካባቢ ባህል እንዴት አድርጌ ነው እንደራሴ ባህል ተቀብዬ አብሬ የማሳልፈው ይላል። ከዛ ውጪ መጠነኛ የሆኑ በተለይ ከሌላው ዓለም የሚመጣ ወይም ደግሞ ከከተሞች አካባቢ የሚሄድ የመሰረተ ልማት ችግር፣ የመንገዶች አለመመቻቸት እንዳለ ያስብ። እነዚህ ሶስት እንግዲህ ስጥፈትና በእነዚህ ሶስት ተዘጋጅተው ኢትዮጵያን መጎብኘት የጀመረ ሰው ከዛ በኋላ አይወጣም የሚል እምነት ነው ያለኝና ይህን ሳልገልጽ አላልኩም።
ሄኖክ ስዩም፣ ላካፈልከን ነገር ሁሉ እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ። መልካም ዋሽንግተን